Gameziin kun dhugumarra.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። የሱዳን ተቀናቃኝ የጦር ኃይሎች ለ24 ሰዓታት የተኩስ አቁም ስምምነት አድርገዋል። ካለፈው ሳምንት መጨረሻ አንስቶ ሲፋለሙ የቆዩት የሱዳን ሰራዊትና የተቀናቃኙ ኃይሎች በዛሬው ዕለት ጊዜያዊ የ24 ሰዓት የተኩስ አቁም ስምምነት ማድረጋቸው ነው የተዘገበው። የሱዳን ጉዳይ ዛሬም የዓለምን ትኩረት እንደሳበ ነው። ከስፍራው ያገኘናቸው ሱዳናውያንና ኢትዮጵያውያን የካርቱም ነዋሪዎች ድምጾችን ጨምሮ የተለያዩ ዘገባዎችና በጉዳዩ ላይ ያተኮረ ትንታኔም ይዘናል። እርቅ የፈጸሙ የቅማንት ታጣቂዎች እንደታሰሩ የቅማንት ኮሚቴ አስታወቀ። የዚህም ዝርዝር ዘገባ ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ሚያዝያ 10 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለስርጭት ቅንብሩ ተሰይሟል። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና የሚያሰማን እንግዲህ ወልዴ ነው። በቅድሚያም ዜናውን። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። በመፋለም ላይ ያሉት የሱዳን ሰራዊትና የፈጥኖ ደራሽ ኃይል አርኤስኤፍ ለ24 ሰዓታት ተኩስ ማቆም ስምምነት ላይ መድረሳቸውን የአረብኛ ቋንቋ ቴሌቪዥን ጣቢያዎች በመዘገብ ላይ ናቸው። ሻምስ ኤልዲን ካባሺ የተባሉ የሱዳን ከፍተኛ የጦር መሪ ሰራዊቱ የ24 ሰዓቱን ተኩስ እንደሚያከብር አል አረቢያ እና አልጀዚራ ለተሰኙት የቴሌቪዥን ጣቢያዎች መናገራቸውን አሶሲየትድ ፕሬስ በሪፖርቱ አመልክቷል። የተኩስ አቁሙ ስምምነት ጉዳይ እየተዘገበ ባለበት በዚህ ወቅት ዘግይቶ የወጣ የኤኤፍፒ ዘገባ በሌላ በኩል እንዳመለከተው የሱዳን መዲና ካርቱም ዛሬ ለአራተኛ ቀን በከፍተኛ ፍንዳታ ስትናወጥ ውላለች። የአንድ ቀኑን ተኩስ ማቆም ሰራዊቱ እንደሚያከብር ሲኤንኤን አረብኛ የአገሪቱን ጦር አዛዥ ጄኔራል አብደልፈታህ አልቡራንን ጠቅሶ ዘግቧል። ካለፈው ቅዳሜ ጀምሮ በሱዳን ሰራዊትና በፈጥኖ ደራሽ ኃይል ወይም አርኤስኤፍ መካከል ሲደረግ የቆየው ውጊያ የሱዳን መዲና ካርቱምንና ሌሎች ስፍራዎችን ትርምስ ውስጥ ከቷል። በመዲናዋና በሌሎቹ ከተሞች የሚኖሩ በሚሊዮን የሚቆጠሩ ሱዳናውያን ቤታቸው ለመደበቅ ተገደዋል። ሁለቱ ተቀናቃኝ ጄኔራሎች የሰራዊት አዛዡ አብደልፈታህ አልቡራንና የአርኤስኤፍ አዛዥ ጄኔራል መሐመድ ሐምዳን ደጋሎ ወይም ሐመቲ አንዱ ሌላውን ብለመደምሰስ በመዛት ላይ ናቸው። ይህ በእንዲህ እንዳለ አንድ የአሜሪካ ዲፕሎማቶችን የያዘ አጀብ ትናንት ሰኞ ጥቃት እንደተፈጸመበት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አስታውቀዋል። ጥቃቱ የተፈጸመው ከፈጥኖ ደራሽ ኃይል ወይም አርኤስኤፍ ጋር ግንኙነት ባላቸው ኃይሎች መሆኑንም ብሊንከን ጠቁመዋል። አጀቡ በግልጽ ምልክት የተደረገበት መሆኑን ብሊንከን ለዜና ሰዎች ተናግረዋል። ከሱዳን ጦር ጠቅላይ አዛዥ ጄኔራል አብደልፈታህ አልቡራን እና ከአርኤስኤፍ መሪ ጀነራል መሐመድ ሐምዳን ደጋሎ ጋር ዛሬ ማለዳ መነጋገራቸውንም ብሊንከን አስታውቀዋል። በአሜሪካ ዲፕሎማቶች ላይ የሚጋረጥ ማንኛውም አደጋ ተቀባይነት የለውም ሲሉ ብሊንከን ለሁለቱ ጀነራሎች መናገራቸውን የሮይተርስ ዘገባ አመልክቷል። በተመሳሳይ የአውሮፓ ህብረት ተወካይ መኖሪያ ቤትና የኖርዌይ አምባሳደር መኖሪያ ቤት ጥቃት እንደተፈጸመባቸው ታውቋል። ጥቃቶቹ በሱዳን እየተካሄደ ያለው ግጭት ወደ ከፋ ደረጃ ማምራቱን የሚያመላክቱ መሆናቸውን የአሶሲየትድ ፕሬስ ዘገባ ጠቁሟል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ሁለቱ ተፋላሚዎች አሁኑኑ ተኩስ አቁመው የድርድር ጠረጴዛ ላይ እንዲገኙ ጥሪ አድርገዋል። ከሱዳን ዜና ሳንወጣ ሱዳን ውስጥ የተያዙት የግብፅ ወታደሮች በዛች አገር የሚገኙት ከሱዳን አቻዎቻቸው ጋር የወታደራዊ ልምምድ ለማድረግ እንጂ የትኛውንም ወገን ለመደገፍ አለመሆኑን ፕሬዚደንት አብደልፈታህ አልሲሲ ትናንት አስታውቀዋል። ከሱዳን ሰራዊት ጋር እየተዋጋ ያለው ፈጥኖ ድራሽ ኃይል ወይም በምህጻረ ቃሉ አርኤስኤፍ እጅ የሰጡ የግብፅ ወታደሮች ናቸው ያላቸውን ሰዎች በቪዲዮ አሳይቷል። እጅ ሰጡ የተባለውም በስተሰሜን በምትገኘው የሜሮው ከተማ መሆኑም ታውቋል። በሱዳን ዛሬ አራተኛ ቀኑን በያዘውና ተጎጂዎችን ለማንሳት የአራት ሰዓት ተኩስ ማቆም ስምምነት ደርሶበታል በተባለው ግጭት 185 የሚሆኑ ሰዎች እንደሞቱና 1800 እንደተጎዱ በመዘገብ ላይ ነው። ትናንት ማምሻውን ከግብጽ ከፍተኛ ወታደራዊ ምክር ቤት ጋር ስብሰባ የተቀመጡት የግብጹ ፕሬዝዳንት አልሲሲ የወታደሮቹን ደህንነት በተመለከተ ከአርኤስኤፍ ጋር እየተነጋገሩ መሆኑን አስታውቀዋል። የግብጽ ወታደሮቹ ደህንነታቸው የተጠበቀና ሰራዊታቸው ምግብና ውሃ እንደሚያቀርብላቸው እንዲሁም ወደ አገራቸው ለመመለስ ዝግጁ እንደሆኑ ተመቲ በመባል የሚታወቁት የአርኤስኤፍ መሪና የአብዱል ፈታህ አልቡርሃን ተቀናቃኝ ጀነራል መሐመድ ሐምዳን ደጋሎ ለስካይ ኒውስ አረቢያ ቲቪ ተናግረዋል። አልሲሲ በተጨማሪም የተኩስ ማቆም ስምምነት ላይ እንዲደርሱ ለማበረታታት ግብጽ ከሱዳን ሰራዊትና ከአርኤስኤፍ ጋር በተደጋጋሚ እየተነጋገረች መሆኑን አመልክተዋል። አድማጮች፣ የሱዳንን የዛሬ ውሎና የዓለም አቀፉን ማህበረሰብ ምላሽ በተመለከተ ኋላ ላይ ሰፋ ያሉ ዘገባዎች ይኖሩናል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከሳህራ ግርጌ ላሉ አገሮች በአሜሪካ ሲተገበር የቆየው አጎዋ በመባል የሚታወቀው የተለየ የንግድ ፕሮግራም የአካባቢውን የጨርቃጨርቅ ዘርፍ በማሳደግ ረገድ ውጤታማ ቢሆንም ጥቅሙ ግን በሁሉም አገሮች ያልተስፋፋና በሌሎች ዘርፎች ያልታየ መሆኑን ትናንት ለአሜሪካ ምክር ቤት የቀረበ አንድ ሪፖርት ጠቁሟል። ዩናይትድ ስቴትስ የንግድ ኮሚሽን ባወጣው ሪፖርት እንዳለው አጎዋ የተሰኘው ከቀረጥ ነጻ የንግድ ፕሮግራም በአንዳንድ አገሮች በተለይም ለሴቶች ሥራን በመፍጠርና ድህነትን በመቀነስ ረገድ አስተዋጽኦ አድርጓል። ከነዳጅ ውጪ ያሉ ሸቀጦች ከቀረጥ ነጻ በሚገቡበት ፕሮግራም ከእንደ አውሮፓውያን አቆጣጠር 2014 እስከ 2021 ባሉት 7 ዓመታት ውስጥ ወደ አሜሪካ የገቡት ሸቀጦች የመጡት ከአምስት አገራት ብቻ መሆኑን ሪፖርቱ አመልክቷል። እነዚህም ደቡብ አፍሪካ፣ ኬንያ፣ ሌሶቶ፣ ማዳጋስካር እና ኢትዮጵያ መሆናቸው ታውቋል። በምክር ቤቱ ጥያቄ መሰረት የተዘጋጀው ሪፖርት በመስከረም 2017 የሚያከትመውን የአጎዋ ፕሮግራም መቀጠል ወይም ማስተካከል ያስፈልግ እንደው በምክር ቤቱ ለሚደረገው ክርክር ግብዓት ይሆናል ተብሏል። በአሜሪካና አፍሪካ መካከል የንግድ መልህቅ ተደርጎ የሚቆጠረው አጎዋ ከሳህራ በታች ያሉ አገራትን ምጣኔ ሀብትና ዲሞክራሲ ለማጎልበት በሚል በ1992 ዓ.ም የተጀመረ ሲሆን በተጠቀሱት የአፍሪካ አገሮች በጨርቃጨርቅ ዘርፍ ስኬታማ ውጤት ያሳየ ሲሆን ድህነትን በመቀነስም ረገድ አስተዋጽኦ ማድረጉን የሮይተርስ ዘገባ አመልክቷል። አንድ የቀድሞ የጋምቢያ የአገር ውስጥ ሚኒስትርን በሰብአዊነት ላይ በተፈጸመ ወንጀል እንደከሰሱ የስዊዘርላንድ አቃቤ ሕጎች ዛሬ አስታውቀዋል። ክሱ የአገሪቱን የረጅም ጊዜ ፈላጭ ቆራጭ አገዛዝ በሚቃወሙት ላይ ሚኒስትሩ ለዓመታት በፈጸሙት የመብት ጥሰት ምክንያት የቀረበ እንደሆነ ታውቋል። ኡስማን ሶንኮ ከእንደ አውሮፓውያን አቆጣጠር 2006 እስከ 2016 በቀድሞ የፕሬዚዳንት የህያ ጃምህ አገዛዝ ወቅት የአገር ውስጥ ሚኒስትር የነበሩ ሲሆን ከሰባት ዓመታት በፊት በስዊዘርላንድ የፖለቲካ ጥገኝነት ጠይቀው በዓመቱ በቁጥጥር ስር ውለዋል። የአገሪቱ ጠቅላይ አቃቤ ሕግ እንዳለው ትናንት ለፌዴራል ወንጀል ችሎት የቀረበው ክስ ለ16 ዓመታት ተፈጽመዋል የተባሉ ወንጀሎችን የሚመለከት ነው። የቀድሞ የአገር ውስጥ ሚኒስትር ሶንኮ በጋምቢያ ተቃዋሚዎች ላይ በደረሰው ጥቃት ላይ በመሳተፍ ጥቃቱን በመደገፍና ጥቃቱን ባለመከላከል የሚል ክስ ቀርቦባቸዋል። በመጨረሻም አድማጮች፣ ባለፈው ወር በስለላ ተከሶ ሩሲያ ውስጥ በቁጥጥር ስር የዋለው አሜሪካዊ ጋዜጠኛ እስሩ እንዲቀጥል አንድ የአገሪቱ ዳኛ ወስነዋል። ዎል ስትሪት ጆርናል የተባለው ጋዜጣ ዘጋቢ የሆነው ኤቨን ገሪሽኮቪች ከቀዝቃዛው ጦርነት ወዲህ በሩሲያ የተያዘ አሜሪካዊ ጋዜጠኛ ነው ተብሏል። በሩሲያ የአሜሪካ አምባሳደር ሊን ትሬሲ በገሪሽኮቪች ላይ የተሰማው ክስ መሠረተ ቢስ ነው በማለት ሩሲያ ጋዜጠኛውን እንድትለቅ ጠይቀዋል። የሩሲያን ሰራዊት የመሳሪያ ፋብሪካ በተመለከተ ምስጢራዊ መረጃዎችን ለማግኘት ሲሞክር በቁጥጥር ስር እንደዋለው የሩሲያ የደህንነት ተቋም አስታውቋል። በክሱ ጥፋተኛ ከተባለ ጋዜጠኛው የ20 ዓመት እስር እንደሚጠብቀው የአሶሴትድ ፕሬስ ዘገባ አመልክቷል። አድማጮች፣ ለምሽቱ ያዝነው ዜና በዚህ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ሚያዝያ 10 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቹ ግርማ ደገፋና ሲያሸናፊ፣ የእለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባዮ ገበያው ናት። የስርጭት መሐንዲሳችን ቻርልስተን መግ፣ የስቱዲዮ ምስልና ድምጽ የቀጥታ ስርጭት አቀናባሪው ደግሞ ጆል ጊል ነው። አሁን በቀጥታ ወደ እለቱ አብይረስ ነው የምናልፈው። የሱዳን ጉዳይ ዛሬም የዓለምን ትኩረት እንደሳበ ነው። የካርቱምን የዛሬ ውሎ ጨምሮ የተለያዩ ጉዳዮችን የሚመለከቱ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። የሱዳን ተቀናቃኝ የጦር ኃይሎች ለ24 ሰዓታት የተኩስ አቁም ስምምነት አድርገዋል። ካለፈው ሳምንት መጨረሻ አንስቶ ሲፋለሙ የቆዩት የሱዳን ሰራዊትና ተቀናቃኝ ኃይሎች ማክሰኞ ዛሬ ጊዜያዊ 24 ሰዓት ተኩስ አቁም ስምምነት ማድረጋቸውን የአረብ መገናኛ ብዙሃንን ጠቅሶ አሶሺየትድ ፕሬስ ነው የዘገበው። በሱዳን በጦር ሰራዊትና በፈጥኖ ደራሽ ልዩ ኃይሉ መካከል የተቀሰቀሰው ውጊያ አራተኛ ቀኑን ባስቆጠረበት በዛሬው ዕለት የተገደሉት ሰዎች ቁጥርም ወደ 200 መቃረቡ ተገልጧል። የዩናይትድ ስቴትስ እንዲሁም የውጭ የተባበሩት መንግስታት ድርጅትና የጤና ስርዓት መፈራረስን ጨምሮ ሁኔታው አስከፊ ሰብአዊ ቀውስ ቀስቅሷል ብለዋል። ተዋጊዎቹ የእርዳታ ሰራተኞችን፣ ሆስፒታሎችና የአውሮፓ ህብረት አምባሳደርን ጨምሮ ሌሎች ዲፕሎማቶችን ማጥቃታቸው የተገለጠ ሲሆን ቅዳሜ ዕለት በዳርፉር በተካሄደ ውጊያ 3 የዓለም ምግብ ፕሮግራም ሰራተኞች መገደላቸውና የመንግስታቱ ድርጅት አውሮፕላንም መመታቱ ታውቋል። ይህ በእንዲህ እንዳለ የዓለም የጤና ድርጅት በሱዳን ግጭት ውስጥ ያሉ ሁሉም ወገኖች እንክብካቤ የሚያስፈልጋቸው ሰዎች የሕክምና አገልግሎት ተደራሽ እንዲያደርጉ ጥሪ አቅርበዋል። ከተለያዩ የዜና ምንጮች የተሰባሰቡትን መረጃዎች ጨምቃ ስምኝሽ ቆየ ተከታዩን አሰናድታለች።
የሳተላይት የዜና ማሰራጫው ታሪ ሆኑት አልአረቢያና አልጃዚራ ከፍተኛ የጦር መኮንን የሆኑትን ሻምስ ኤልዲን ካባሽን ጠቅሰው ወታደራዊ ኃይሎቹ ግዚያዊ የተኩስ ማቆም ስምምነት ላይ መድረሳቸውንና ሁለቱም ኃይሎች ስምምነቱን እንደሚያከብሩ መዘገባቸውን የአሶሺየትድ ፕሬስ ዘገባ አመልክቷል። ቀደም ሲልም የሲኤንኤን አረብኛ ቋንቋ ክፍል የሀገሪቱን የጦር አዛዥ አብደል ፈታህ ቡርሃንን ጠቅሶ ባወጣው ዘገባ ወታደሩ አንድ ቀን በሚቆየው የተኩስ ማቆም ስምምነት እንደሚሳተፍ ዘግቧል። ሁለቱ ወገኖች ስምምነት ላይ የደረሱት በሱዳን የሚገኘው የዩናይትድ ስቴትስ ኤምባሲ መኪናዎች የተኩስ ጥቃት ከደረሰባቸውና ሁለቱ ተቀናቃኝ ኃይሎች ለአራት ተከታታይ ቀናት ከፍተኛ የጦር መሳሪያዎችን በመጠቀም ውጊያ ካካሄዱ በኋላ ነው። ከቀናት ውጊያ በኋላ የመንግስቱን የቴሌቪዥን ማሰራጫ ጣቢያ መቆጣጠሩን ያስታወቁት የሱዳን ጦር ሰራዊት አላቀባይ ከቴሌቪዥን ጣቢያው ጋር በስልክ ባደረጉት ቃለ ምልልስ ሁኔታዎች በቁጥጥር ስር መሆናቸውንና የሱዳን ጦር እንቅስቃሴውን ከዚህ በላይ ማስፋት እንደማይፈልግ ገልጸዋል።
አሁን ሁኔታ በቁጥጥር ስር ነው ያለው። የነበረው ሁኔታ ድንጋጤውን የማጥፋት ሁኔታውን የመቆጣጠርና ለሚቀጥሉት ደረጃዎች ሁኔታውን ለማመቻቸት የተደረገ የመጀመሪያው እርምጃ ነበር። በስኬት የተጠናቀቀ ደረጃ ነው። ብዙ የአርኤስኤፍ ወታደሮች ተገድለዋል። በርካቶቹ ለጦሩ እጃቸውን ሰጥተዋል።
ዩናይትድ ስቴትስ የተባበሩት መንግስታት ድርጅትና ሌሎችም የርቅ ጥሪ ሲያቀርቡ ቆይተዋል። ለሱዳን ጦር ድጋፍ የምትሰጠው ግብጽና ከቅርብ ዓመታት ወዲህ የየመንን ጦር ለመደገፍ በሺዎች የሚቆጠሩ ተዋጊዎችን በመላካቸው ከአርኤስኤፍ ጋር የተጠበቀ ግንኙነት የፈጠሩት ሳውዲ አረቢያና የተባበሩት አረብ ኤሚሬቶችም እንዲሁ ሁለቱም ወገኖች ውጊያውን እንዲያቆሙ ጠይቀዋል። የግብጽ ፕሬዝዳንት አብደል ፈታህ አልሲሲ ሰኞ መገባደጃ ላይ እንደተናገሩት ካይሮ ከሁለቱም የጦር ኃይሎች ጋር ግንኙነት እያደረገች መሆኗንና ግጭቱን አቁመው ወደ ውይይት እንዲመለሱ እየወተወተች መሆኑን ገልጸዋል። ነገር ግን ሁለቱም ጀነራሎች እስካሁን አንዱ የሌላውን እጅ እንዲሰጥ በመጠየቅ ላይ ናቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከአረብ ሊግ፣ ከአፍሪካ ህብረትና ከአካባቢው መሪዎች ጋር እየመከሩ መሆኑን ገልጸው ማንኛውም ተጽዕኖ ማድረግ የሚችል ሰላም እንዲሰፍን ግፊት ማድረግ እንዳለበት አሳስበዋል። ሁለቱን ተቀናቃኝ ጀነራሎች በተናጠል በስልክ ማነጋገራቸውን የገለጹት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰኞ ዕለት በጃፓን በተካሄደው የቡድን ሰባት የበለጸጉ ሀገራት ስብሰባ ላይ ባደረጉት ንግግር ሱዳናውያን ወታደሩ ወደ ጦር ሰፈሩ እንዲመለስ ይፈልጋሉ፣ ዲሞክራሲን ይፈልጋሉ፣ በሲቪል የሚመራ መንግስት ይፈልጋሉ። ሱዳን ወደዛ መንገድ መመለስ አለባት ብለዋል። ዳጋሎ ማክሰኞ ለት ባወጡት ተከታታይ የትዊተር መልእክት ከብሊንከን ጋር ከተነጋገሩ በኋላ የ24 ሰዓቱን የተኩስ ማቆም ስምምነት መቀበላቸውን ገልጸዋል። የጦር ኃይሉ በበኩሉ ባወጣው መግለጫ ከአደራዳሪዎች ጋር ስለሚደረግ ምንም አይነት ቅንጅት የሚያውቀው ነገር እንደሌለ ገልጾ ጦርነቱ ወሳኝ ምዕራፍ ውስጥ መግባቱንና በመጪዎቹ ሰዓታት የአርኤስኤፍ አስከፊ ሽንፈት እንደሚታይ ተናግሯል። የጦር ሰራዊቱ ንብረት የሆኑ ተጨማሪ ታንኮችና የታጠቁ ተሽከርካሪዎች ማክሰኞ ረፋድ ላይ ካርቱም የገቡ ሲሆን ወደ ወታደራዊ ዋና መስሪያ ቤትና የመንግስታቱ መቀመጫ ወደ ሆነው ቤተ መንግስት ማምራቱን ነዋሪዎች ገልጸዋል። ውጊያው ከተቀሰቀሰ ጊዜ አንስቶ እስካሁን ቢያንስ 185 ሰዎች መገደላቸውንና ከ1800 በላይ መቁሰላቸውን የተባበሩት መንግስታት ድርጅት ተወካይ ቮልከር ፔርቴስ ለጋዜጠኞች ገልጸዋል። ሁለቱም ወገኖች ታንኮችን፣ መድፍና ሌሎች ከባድ መሳሪያዎችን ህዝብ በሚበዛባቸው አካባቢዎች እየተጠቀሙ ሲሆን ታዋቂ ጀቶች ዝቅ ብለው ሲበሩና ምሽት ላይ ከጸረ አውሮፕላኖች የሚወጣው እሳት ሰማይ ላይ ሲበራ ታይቷል። በግጭቱ ምክንያት ማንም ሊደርስባቸው በማይችሉት ማዕከላዊ ካርቱም ዙሪያ ባሉ ጎዳናዎች ላይ ብዙ አስክሬኖች የሚታዩ ሲሆን በዚህም ምክንያት የጉዳቱ መጠን ከዚህም በላይ ሊሆን እንደሚችል ተገምቷል። እስካሁን ምን ያክል ሲቪሎችና ታዋቂዎች እንደተገደሉ በይፋ የተገለጸ ነገር ባይኖርም አንድ የህክምና ባለሙያዎች ማህበር የሞቱ ሲቪሊያኖች ቁጥር 97 መሆኑን ገልጿል። በሳምንቱ መጨረሻ በ10 ሺዎች የሚቆጠሩ በከፍተኛ ሁኔታ የታጠቁ ታዋቂዎች የተደገፉት ሁለቱ ከፍተኛ ጀነራሎች መካከል የተፈጠረው ድንገተኛ ግጭት በሚሊየን የሚቆጠሩ ሰዎችን ከቤታቸው ወይም ካገኙት መጠለያ ስፍራ እንዳይወጡ ያገታቸው ሲሆን መሰረታዊ አቅርቦቶች እየተሟጠጡ በመሆኑ በርካታ ሆስፒታሎች ለመዘጋት ተገደዋል። ዓለም አቀፍ የበጎ አድራጊ ድርጅት የሆነው Save the Children በመላው ሱዳን የሚያደርገውን አብዛኛውን እንቅስቃሴ በግዚያዊነት አቁሟል። በዳርፉር የሚገኙ የተቋሙ ቢሮዎች መዘረፋቸውንና የህክምና አቅርቦቶች፣ ተንቀሳቃሽ ኮምፒውተሮች፣ መኪናዎችና ማቀዝቀዣዎች መዘረፋቸውንም ገልጿል። የዓለም ምግብ ፕሮግራምም በተመሳሳይ 3 ሰራተኞቹ ዳርፉር ላይ ከተገደሉ በኋላ ባለፈው ሳምንት መጨረሻ ላይ እንቅስቃሴዎቹን ማቋረጡን ያስታወቀ ሲሆን ዓለም አቀፉ የነፍስ አድን ኮሚቴም እንዲሁ ስራዎቹን አቁሟል። ይህ በእንዲህ እንዳለ የዓለም ጤና ድርጅት በሱዳን ግጭት ውስጥ ያሉ ሁሉም ወገኖች እንክብካቤ የሚያስፈልጋቸው ሰዎች የህክምና አገልግሎትን ተደራሽ እንዲያደርጉ ጥሪ አቅርቧል። የድርጅቱ ዋና ኃላፊ ዶክተር ቴድሮስ አድሃኖም ዛሬ በሰጡት ጋዜጣዊ መግለጫ ሁሉም ወገኖች ያልተገደበና ደህንነቱ የተጠበቀ የጤና አቅርቦት መኖሩን ማረጋገጥ አለባቸው ብለዋል።
Healthcare facilities and workers must never be a target.
የጤና ተቋማትና ሰራተኞች በፍጹም ኢላማ መሆን የለባቸውም። በተለይ እንደዚህ ባለ በሺዎች የሚቆጠሩ ሲቪሊያን ሰዎች የድንገተኛ ጊዜ እንክብካቤ በሚያስፈልጋቸው ወቅት በጣም ግልጽ መሆን ፈልጋለሁ። ሁሉም ወገኖች ጉዳት ለደረሰባቸውና የህክምና አገልግሎት ለሚያስፈልገው ማንኛውም ሰው ያልተገደበና ደህንነቱ የተጠበቀ የጤና አቅርቦት መኖሩን ማረጋገጥ አለባቸው።
የጤና ተቋማት እየተዘረፉና በአንዳንድ አካባቢዎች ለወታደራዊ አገልግሎት እየዋሉ መሆናቸውን የሚገልጹ ሪፖርቶች እየወጡ መሆናቸውን ያመለከቱት ዶክተር ቴድሮስ ሁሉም ወገኖች በዓለም አቀፍ ህጉ መሰረት የሚጠበቀባቸውን ግዴታ እንዲወጡም ጠይቀዋል።
The situation in the Republic of Sudan is deeply concerning.
በሱዳን ያለው ሁኔታ በጣም አሳሳቢ ነው። የሱዳን የጤና ጥበቃ ሚኒስትር የ207 ሰዎች ህይወት ማለፉና ከ2600 በላይ ደግሞ መቁሰላቸውን አስታውቋል። በአሳዛኝ ሁኔታ የዓለም ምግብ ፕሮግራም 3 ሰራተኞችም ተገድለዋል። የጠፋውን ህይወት ሁሉ አውግዛለሁ። ከሱዳን ወንድሞቻችንና እህቶቻችን ጋርም አብረን በአጋርነት እንቆማለን።
ሱዳን በርካታ ወታደራዊ መፈንቅለ መንግስቶች ታሪክ ያላት ሀገር ብትሆንም በዋና ከተማዋና በአባይ ወንዝ ምዕራባዊ ዳርቻ ላይ በመትገኘው ኦምደርማን ከተማ እንደዚህ አይነት ግጭት ተካሂዶ አያውቅም። አለመረጋጋቱ የተከሰከሰው ሱዳናውያን የረመዳን ጾም መገባደጃ የሆነውን የኢዳል ፈጥርን በዓል ያከብሩ ጥቂት ቀናት ሲቀሩት ነው። በአራት አህጉራት የሚገኙ ከፍተኛ ዲፕሎማቶች እርቅ ለመፍጠር እየተፈጨረጨሩ ሲሆን የመንግስታቱ ድርጅት የጸጥታው ምክር ቤትም በቀውሱ ዙሪያ ሊወያይ ተዘጋጅቷል።
ስምኝሽን ለሰፊው በሱዳን ወቅታዊ ጉዳዮች ላይ ያተኮረ ዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን፣ አሁንም ከዚሁ ርዕስ ጋር የተዛመዱ ዘገባዎችን ነው የምንከታተለው። እዚሁ ሱዳን ውስጥ ባለፈው ቅዳሜ ተጀምሮ አራተኛ ቀኑን ያስቆጠረውን ውጊያ በተመለከተ የአሜሪካ ድምጽ የአፍሪካ ክፍል ባልደረቦች ያነጋገሯቸው የካርቱም ነዋሪዎች ሁኔታው እጅግ አደገኛ መሆኑን ገልጠዋል። ውጊያው ነዋሪዎችን ለከፍተኛ ፍርሃትና ስቃይ እንደዳረገም ነው ያመለከቱት። ቆንጅታየ እንዲህ ታቀርባለች።
ትውልደ ሱዳን አሜሪካዊው ጋዜጠኛ ኢስማኤል ሹክሹክ በአሁኑ ወቅት የሚገኘው ካርቱም ነው። ኢስማኤል ለኒውዮርክ ታይምስ፣ ለሲኤንኤን፣ ለቪኦኤ እና ለአልጀዚራ የእንግሊዝኛ ክፍል ሲዘግብ የቆየ ጋዜጠኛ ሲሆን አሁን ካርቱም ውስጥ የሚኖርበት ህንጻ ከቤተ መንግስቱ በጣም ቅርብ ቦታ ላይ እንደሚገኝ፣ የጀነራል ሐምዴቲ ፈጥኖ ደራሽ ኃይል ወታደሮችን በአካባቢው በብዛት እንደሚታዩ ገልጿል። ከህንጻው በስተ ምስራቅ በኩል የጦር ሰራዊቱ ዋና መስሪያ ቤት እንደሚገኝ የገለጸው ጋዜጠኛው ኢስማኤል ያለነው ውጊያው መሃል ነው ብሏል።
There are arrests of soldiers outside the building that I live in. There are army forces coming from the east side of the
ህንጻችን ደጃፍ ላይ ወታደሮች አሉ። ከበስተ ምስራቅ በኩል ደግሞ የጦር ሰራዊቱ ወታደሮች ወደዚህ እየመጡ ነው። እኔ የምኖርበት ጃምሁሪያ ጎዳና ዋናው የካርቱም ውጊያ ከሚካሄድባቸው ቦታዎች አንዱ ነው። ጃማአና ዩኒቨርሲቲ ጎዳናዎችም ላይ ከባድ ውጊያ እየተካሄደ ነው። ከበስተ ምስራቃችን በኩል የጦር ሰራዊቱ ዋና መስሪያ ቤት ጥቂት ኪሎ ሜትር ወረድ ብሎ ደግሞ ሪፐብሊካዊው ቤተ መንግስት አለ። የኔ ቤት ለቤተ መንግስቱ ይቀርባል። ብቻ ውጊያው መሃል ነው ያለነው።
ብቅ ብሎ ሁኔታውን አይቶ ለመቅረጽ እንኳን እጅግ አደገኛ እንደሆነ ነው ጋዜጠኛው የተናገረው።
Mostly what I hear is machine guns, heavy artillery. Yesterday, the 17th seemed to be the heaviest.
በብዛት የሚሰማው የአውቶማቲክ መሳሪያ ተኩስ ነው። ከባድ መሳሪያ። የትናንትናው ከባድ ውጊያ ነበር። የተዋጊ ጀቶችና የታንክ የሚመስል ድምጽ ይሰማ ነበር። በረንዳ ላይ ብቅ ብሎ ለማየት እንኳን አይቻልም። ምክንያቱም ህንጻችን ውስጥ ያሉት አልሞ ተኳሾች ፎቶ ለማንሳት የሞከሩ ሰዎችን እንዳስፈራሩ ሰምቻለሁ። ስለዚህ ሁኔታውን በቪዲዮ ለመቅረጽ በጣም ከባድ ነው።
የሱዳን የጎዳና ላይ ተቃውሞ መሪዎችን የሚያስተባብረው ኮሚቴ አባል የሆኑት ሙና አልታሂርም ውጊያው ቤተሰቦችን ለከፍተኛ ስቃይ እንደዳረገ ይናገራሉ።
It is extremely terrifying, like we're just expecting death at any point of time.
በጣም ያስፈራል። ከልጆቼ፣ ከእህቶቼ፣ ወንድሞቼና ሌሎችም ቤተሰቦቻችን ጋር ነው ያለነው። ያለነው ደቡባዊ ካርቱም ስለሆነ የፈጥኖ ደራሹ ኃይል ካምፕ አቅራቢያችን ነው። ቀንና ሌሊት ተኩስ እንሰማለን። ስለዚህ በጣም በፍርሃት ውስጥ ነን። እኔ እጄ ላይ ገንዘብ ስለነበረኝ ትላንት ሰፈራችን ያለ ሱቅ ወጥቼ የተወሰነ የሚያስፈልግ ነገር ገዝቻለሁ። ነገር ግን ብዙ ሰው በተለይም በቀን ገቢ የሚተዳደሩ ሰዎች በጣም ከባድ ችግር ላይ ናቸው። ምክንያቱም ገንዘብ የላቸውም። ረመዳን ነው አትርሳ። ያው ያለቻቸውን ነገር ኢፍጣር ላይ ይቀምሳሉ። ግን ሰው በጣም ከባድ ስቃይ ላይ ነው። እኛም ሩዝና ምስር ነው የምንበላው። ምክንያቱም መብራት ሊጠፋ ይችላል ብለን ስለምንሰጋ ስጋ ወይም ዶሮ ምናምን አልገዛንም። ደረቅ ነገር ብቻ ገዝተን ቀቅለን እየበላን ነው።
አንዳንዶቹ የትግል ኮሚቴው አባላት በጣም ለተቸገሩ ቤተሰቦች ምግብና ውሃ እንዲሁም የጤና ችግር ላለባቸው የመድኃኒት እርዳታ እያደረጉ መሆናቸውን ለቪኦኤ ገልጸዋል። በራማዳን የጾም ወቅት ለኢፍጣር የሚሆን ምግብ አዘጋጅቶ ውጪ በመውሰድ የማብላት ባህል አለና ይሄ በአሁኑ ወቅት እንዴት እየሆነ ነው ተብለው የተጠየቁት ሙና እጅግ አደገኛ በመሆኑ ያንን ማድረግ አለመቻሉን ነው የገለጹት።
No, not at all. Like, because it's not safe to go outside of your house.
ፈጽሞ። ምክንያቱም በጣም አደገኛ ስለሆነ ማንም አይወጣም። ሱቅም መሄድ አይቻልም። እዚያ አካባቢ ለሚቀመጡ ሰዎች ምግብ ማስቀመጥም አይቻልም። ምክንያቱም ወታደሮች አሉ። በር ያንኳኳሉ ወይም ሰብረው ገብተው ምግብም ውሃም ይዘርፋሉ። ስለዚህ በራችንን ዘግተን ነው የምንቀመጠው።
ሱዳናውያን በሁለቱ ወገኖች መካከል እየተካሄደ ያለውን ውጊያ ለማብረድ ምን እያደረጉ ነው? ታላቁን ሙፍቲን ጨምሮ በርካታ የሃይማኖት መሪዎች አሏችሁና ሁለቱን ወገኖች በዚህ በራማዳን ወቅት የሚያካሂዱትን ውጊያ እንዲያቆሙ ምን ጥረት እያደረጉ ነው ለሚለው ጥያቄ ሙና አልታሂር ሲመልሱ
This is not our war as a civilian. This is not our war the change seekers.
ይሄ የኛ የሲቪሎቹ ወይም የለውጥ አብዮት ፈላጊዎች ጦርነት አይደለም። እኛ እዚህ ውስጥ ፈጽሞ የለንበትም። ነገር ግን ዋጋ እየከፈልን ያለነው እኛ ነን። ያመጹት ኃይሎችና የጦር ኃይሉ ጦርነት ነው። እኛ ምንም የምናቀው ነገር የለም። እኛ ሰላማዊ ሰዎች ነን። መሳሪያ አልታጠቅንም።
አስከትለውም የኛ ፍላጎት ሰላም፣ ዲሞክራሲ፣ ሲቪል መንግስትና ለሀገራችንም ብልጽግና ነው። እነዚህ ሰዎች የሚዋጉት ሲቪላዊ መንግስት እንዳይመሰረትና ስልጣን ላይ ለመቆየት ስለሚፈልጉ ነው ብለዋል። አራተኛ ቀኑን በያዘው ውጊያ የሞቱት ሰዎች ቁጥር ወደ 270 ማሻቀቡ ተገልጿል።
ቆንጅትንም እንዲሁ ሰፋ ላለውና በሱዳን ትኩስ ወይም ወቅታዊ ጉዳዮች ላይ ላተኮረው ዘገባ አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁንም የሱዳን ጉዳይ ላይ የሚያተኩር ተከታይ ዘገባ ነው የምናሰማችሁ። በሱዳን የሚገኙ የመንግስታቱ ድርጅት የስደተኞች ኮሚሽነር ስር ያሉ ኢትዮጵያውያን ስደተኞች በሱዳን ያለው ግጭት ተባብሶ በመቀጠሉ ከተማውን ለቀው መሄድ አለመቻላቸው ነው ያስታወቁት። ስደተኞቹ ዓለም አቀፉ ማህበረሰብ ፊቱን ወደ እነሱ እንዲመልስም ጠይቀዋል። ኤደን ገረመው ስደተኞቹን አነጋግራ ያሰናዳችውን ዘገባ እንዲት አቀርባለች።
ወይዘሮ አስቴር ታሪኩ ካርቱም ውስጥ በስደት መኖር ከጀመሩ 10 ዓመት አስቆጥሯል።
ሁለት ልጆች ነው ይዤ ያለሁት። አንዱ 6 ዓመት ነው፣ አንዱ 12 ዓመት። ከተማው በጣም ብጥብጥ ነው ያለ። ከተማ በቃ በአየር ነው የሚደበድቡት። እንትን የሚመጣን በቃ በጣም የሚያሰራ ነገር ነው። አሁን ቤቱ ቆ ያንሳል ውስጥ ቤት ነው ያለ። ፈርተን ልጆች ከባል ይጮዋሉ። ይህን በሩ ከከፈትኩት ውይ ነው የሚሉት ፈርተው ደንግጠዋይ ምናምን አይታይም። በሻሪያ አይታይም። ሰው የሚባል ሻሪያ ላይ የለን። አንወጣ ወላ እንኳን አንዳንድ ነገር እንኳን መግዛት አልቻልንም። ዝግ ነው። ምንም የለም። እንግዲህ አቤት ኩሱ አሁን እናያለን። በጣም ነው የሚያሰራ። መሬት ላይ ቁጭ ብለን በቃ ነው የምናዳምጠው። ሰሱ
ወይዘሮ አስቴር ግጭቱ ተባብሶ በመቀጠሉ ከቤት እንደማይወጡና በዚህም የተነሳ ሁለት ልጆቻቸውን የሚመግቡት ነገር እንደሌላቸው ይናገራሉ።
ምንም ነገር የለንም። እግዚአብሔር ምስክሬ ነው። እኔ አፍ ለአፍ ነው ነው ሰው ቤት ሰርቼ የሚኖር ሰው ነበርኩት። ፈርተን አሁን እሷም እንዳትነቅ ያለች ልጆችሽን ይዘሽ ቁጭ በይ ቤት ውስጥ አለች። ያው የነበረች እሷ ነው የምንቀምሰው። እንግዲህ ቀን ውለን ማታ ቀምሰን እናድራለን። እንግዲህ አቤት
ከሶስት ቀናት በፊት በሱዳን በተፈጠረው ግጭት የሟቾች ቁጥር ከ185 ማለፉንና ከ1800 በላይ ሰዎች መጎዳታቸውን የመንግስታቱ ድርጅት ልዩ ልዑክ ቮልከር ፐርቴስ ለጋዜጠኞች አስታውቀዋል። ይሁን እንጂ የሟቾች ቁጥር ከዚህ ሊልቅ እንደሚችልም በየመንገዱ ዳር የወደቁና በግጭቱ ምክንያት ሰዎች ሊያነሷቸው ያልቻላቸውን አስክሬኖች ጠቅሶ አሶሺየትድ ፕሬስ ዘግቧል። በሱዳን የኦሮሞ ማህበረሰብ የጅረት ቅርንጫፍ ኃላፊ የሆኑት አቶ ያሱ አዶላ በአሁን ሰዓት ያለው ሁኔታ ለደህንነት የሚያሰጋ መሆኑን በመግለጽ በግጭቱ የተጎዱና ህይወታቸው ያለፉ ኢትዮጵያውያን እንዲሁም ደግሞ ኤርትራውያን እንዳሉም ጠቁመዋል።
ጀብራ የሚባል አካባቢ ነው ያለው። በቃ በጣም ከተማ ሴንተር ነው ያለ ነው። ከተማ ትክሱ ምንም አልቆመም። እየተኮሱ ነው ያሉት። አየር በእኛ ላይ ነው እንትን የሚለው። ትክሱ እስካሁን አልቆመም። በአብዛኛ ይሄ ኤርፖርት ያለበት አካባቢ ነው አሁን ውጊያ ያለው። በጣም መሀል ከተማ ማለት ቤተ መንግስቱም ከቦ ይዞ በቃ በዛ ዙሪያ ደግሞ ይሄ 61ኛ መንገድ የሚባል አለ ካርቱም ውስጥ እዛ አካባቢና እሱ ቀደም የሚባል ይሄ ባሽጋር አብዛኛ ሀበሻ የበዛበት ቦታ አካባቢ ላይ በጣም የመሳሪያ ፍንጣሪ በየገጹ እየገባ ብዙ ሰው ተጎድቷል። አንድ የልጅ አባት ከነሚስቱ በቃ ባልና ሚስት በአንድ ላይ ነው የሞቱት። ሌሎቹ ደግሞ 4 በባጃጅ ላይ ተሳፍሮ እየተጠመዱ እያለ ተመቶ በአንድ ላይ ነው የሞቱት። በእኛ ኮሚኒቲ ውስጥ ያሉት ከኮሚኒቲ ውጭም ያሉት ስማቸውንና የልጆቹን ስም የሞቱትን በሙሉ በአጠቃላይ ከስሙ ማቅረብ እንችላለን።
አቶ ኢያሱ አክለውም ትናንት ጠዋት ትምህርት ቤት እንደሄዱ ግጭቱ በመፋፋሙ ምግብና መሰረታዊ ድጋፍ ሳይኖር ትምህርት ቤታቸው ውስጥ የተዘጋባቸው ህጻናት ከወላጆቻቸው ተለይተው እንደሚገኙ ይገልጻሉ።
ህጻናት አሉ። ትምህርት ቤት የተዘጋባቸው አሁን መድኃኔዓለም የሚባል ትምህርት ቤት በቤተክርስቲያንም እዛ ውስጥ ያለችው ተዘግቶባቸው እስከ ዛሬ አልወጡም። ከመጀመሪያ ቀን ጀምሮ እስከ ዛሬ ተማሪዎቹ በሙሉ አልወጡም። ከእናስ ተማሪዎቹ ማለት ነው።
ምግብስ የሚወስድላቸው ሰው አለ?
ምንም ምግብ የሚያቀርብ ሰው የለም። አሁን እዛ ጋር ምንም አንድ ሰው መራመድ ይፈራል። ሰው ከቤት ማውጣት ይፈራል። በጣም አውሮፕላን ለው ላይ ነው፣ ከተማ ላይ ይዞራል። እነሱ ደግሞ ሌሎቹ በከተማ ውስጥ ተደብቆ አውሮፕላኑ ሲነሳ በለው ላይ ይተኩሳሉ። በጣም ከባድ ሁኔታ ነው ያለው።
ሄምቲ በመሰኘት የሚታወቁት በጀኔራል መሐመድ ሀምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ወታደር ቡድንና በሱዳን የጦር መሪ አብዱልፈታህ አልቡርሃን መካከል ለ24 ሰዓታት የሚቆይ የተኩስ አቁም እንደሚደረግ በተለያዩ መገናኛ ብዙሃን ቢነገርም የአሜሪካ ድምጽ በካርቱም ያነጋገራቸው ነዋሪዎች ግን የተኩስ ልውውጡ እየጨመረ መሄዱን አስረድተዋል። አቶ ያሱ በድጋሚ
ከዚህም ከተማ ውጡ ተነሱ ተብሏል። አሁን ካለንበት አካባቢ ወዴት የምንልበትም አናቅም። የምመለከተው ዩኤን ነው። እስከዛሬ ድረስ ዩኤን ምንም የተናገረው ነገር የለም። መንግስት ውጡ እየተባለ ነው። አሁን ከዚህ አካባቢ ለቃችሁ ውጡ እየተባለ ነው። ተኩስ ያው አሁንም ራሱ ድምጽ የሚሰማ ነው። በጣም አስቸጋሪ ሁኔታ ውስጥ ነው ያለነው ማለት ነው።
በሌላ በኩል አቶ ኩመራ ጁራታ በሱዳን አንገርጉር የስደተኞች መጠለያ ጣቢያ ውስጥ የሚገኙ ስደተኛ ናቸው። ምንም እንኳን ግጭቱ እነሱ ያሉበት ቦታ ላይ ባይደርስም የሄሊኮፕተሮችና የጦር አውሮፕላኖች ድምጽ መኖራቸው ስጋት ላይ እንደጣላቸው ይገልጻሉ።
እስካሁን እኛ ጋር ያለው ሁኔታ በፍራቻ ነው እየተጠመነ ያለው። ከስቴቱ ትንሽ ያክ ያለ ቦታ ስለሆነ ካሁን የትልቁ ከተማ የሚደረገው አልመጣም። ግን እኛ እስካሁን የሆነ ሁሉ ቢደረግም እኛ ኮር ጽፈት ቤት ብቻ ነው እንጂ ለእኛ ዋስኛ የሚጠየቅ ሰውም የለም።
የአሜሪካ ድምጽ ያነጋገራቸው ስደተኞች እስካሁን ድረስ ከዓለም አቀፉ ቀይ መስቀልም ሆነ ከተባበሩት መንግስታት የደረሳቸው ድጋፍ እንደሌለ በመግለጽ ዓለም አቀፉ ማህበረሰብ ፊቱን እንዲያዞርላቸው ተማጽነዋል። አቶ ያሱ አዶላ
ዩኤን መጥቶ ምንም ያለ ነገር የለም። ቡ የሚበላ የሚጠጣ ነገር ወጥቶ መግዛት አይችልም። በዚህ ብዙ ሱዳኖችና ኤርትራኖች አሉ እና እነዚህ ከመጀመሪያ ጀምሮ በሻቻ የምኖር ህዝብ ነው። ኑሮም ሲጀመር ከእጅ ወደ አፍ የሆነ ኑሮ ነው። በጣም ጉታት ነው። እኛ ደግሞ የዓለሙ ህዝብ የተባበሩት መንግስታትም እንዲደርሰን እንፈልጋለን። በጣም ብዙ ሰው ተጎድቷል። ብዙ ሰው ከቤት መውጣት አይችልም። ምግብ ራሱ ገብቶ ማብላት የማይችሉ ብዙ ሰዎች ስላሉ እርዳታ ሰው እንዲደርሰን አደራ እንላለን። በጣም ብዙ ሰው ይጎዳል በእንደዚህ አይነት ሁኔታ እና እስካሁን ድረስ ምንም ለዩኤን ቢሮ ጥሪ ያደረገ ሰው የለም። ስለዚህ የተባበሩት መንግስታትም ሆነ በውጭ የምኖሩ ኢትዮጵያውያንም እንዲረዱን ጥሪ እንዲያስተላልፉን፣ ሀገሪቱ ያለው መንገድ እንዲከፍቱልን፣ እንዲያደርጉ ጥሪ እንዲያቀርቡልን እንፈልጋለን። እኛ
በሱዳን የተፈጠረው ግጭት በሰላም እንዲፈታ ዓለም አቀፍ ተቋማት ጥረት በማድረግ ላይ ይገኛሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ደግሞ ከሱዳን ወደ ኢትዮጵያ ጉዳዮች ነው የምናመራው። የአማራ ክልል መንግስት ያደረገውን የሰላም ጥሪ ተቀብለው በትጥቅ የሚካሄድ ትግል ትተው ወደ ሰላማዊ ኑሮ መመለስ መርጠው እርቅ ከፈጸሙ የቅማንት ታጣቂዎች መካከል ከ100 በላይ የሚሆኑቱ መታሰራቸውን አንድ የቅማንት የማንነትና የራስ አስተዳደር አስመላሽ ኮሚቴ አባል ለአሜሪካ ድምጽ ገለጡ። የማህበሩ አባል መሆናቸውን በስልክ የተናገሩት አቶ አንዳርጌ ሞላ በሽብር ወንጀል ተጠርጥረዋል በሚል በእስር ላይ የሚገኙ 127 ግለሰቦች የተጠረጠሩበትና የተከሰሱበት ወንጀል አግባብ የሌለው ነው ይላሉ። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በበኩላቸው የተባሉት 120 ሰዎች በቁጥጥር ስር መሆናቸውን ገልጠው እነርሱም በአካባቢው በነበረው ግጭት ከባድ ወንጀል በመፈጸም ተጠርጥረው ነው የታሰሩት ነው የሚሉት። በአካባቢው እንደሚኖሩ የነገሩን አንድ ሌላ የሀገር ሽማግሌ በበኩላቸው እርቀ ሰላሙ ከወረደ በኋላ በአካባቢው ሰላም መስፈኑና ሁለቱ ህዝቦች ገበያም ሆነ ለቅሶ በጋራ እየዋሉ እንደሚገኙ ተናግረዋል። ለዝርዝሩ ፀሐይ።
የቅማንት የማንነትና የራስ አስተዳደር አስመላሽ ኮሚቴ አባል አቶ አንደርጌ ሙላ የአማራ ክልል መንግስት ያቀረበውን እርቀ ሰላም ተቀብለው የትጥቅ ትግልን በመተው ወደ ከተማ ከገቡት 437 ግለሰቦች መካከል 127ቱ በአሸባሪነትና መሰል ከባድ ወንጀሎች መከሰሳቸው አግባብ አይደለም ብለዋል።
መንግስት የወረዳ አመራር እንግዲህ ክስ ሊመሰረት ይችላል። የተለያየ ምክንያት የተለያየ ስለላ ስለብያለ።
የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በምዕራብና በማዕከላዊ ጎንደር ዞኖች በተለያዩ ጊዜያት ልዩ ልዩ ጥያቄዎችን በማንሳት ግጭት ሲያስነሱ የነበሩና በፍርሃት ሸሽተው ጫካ ገብተው የነበሩ ከ1062 በላይ ታጣቂዎችንና ግለሰቦችን ወደ ሰላማዊ ህይወት መመለሳቸውን ተናግረዋል። ከነዚህም 100 ያህሉ በግጭቱ ወቅት ከባድ ወንጀል ፈጽመዋል ተብለው የተጠረጠሩ ሲሆኑ በህግ ጥላ ስር ሆነው ጉዳያቸው እየታየ ነው ብለዋል።
የቅማንት ማህበረሰብ ህዝብ በባለቤትነት ከግጭት ያገኘው ትርፍ የለም። በአማራ በኩልም በኩል በተመሳሳይ መንገድ በሰላም የሚገቡትን ወገኖች እጃቸውን ለመንግስት እንዲሰጡ በምክክር በሽማግሌዎች በዛ ሰላም ካውንስል ባለው እነዚህ ነገሮች ወደ ታች ወረዱ። በዚህ መንገድ ከ1062 በላይ ወገኖች በሁለት ዙር ወደ ሰላማዊ ሁኔታው እንዲገቡ ጥፋት ካለባቸው በተለይ የግድያ አስገድዶ መድፈር በዜጎቻችን አብሮነት ላይ ተቃርኖ የሚፈጥር ነገር ያለባቸው ግለሰቦች መንግስት በጥፋታቸው ተጸጽተው ፍርድም ሰጣቸው ይቅርታም አላቸው ወደ ህግ እንዲገቡ፣ መለስተኛ ጥፋት የነበራቸው ሰዎች ደግሞ የዘረፉት የቀሙት ግለሰብ ካለ ተወያይተው የሰላም ካውንስል አማካኝነት ሀብትና ንብረት በመመለስ ይቅርታ በመጠየቅ ወደ ማህበረሰቡ እንዲቀላቀሉ የማድረግ ስራ ነው የተሰራው። 300 በላይ እርቀ ሰላም ተፈጽሟል። ከ100 እስከ 120 30 አካባቢ የሚደርሱት ምዕራብ ጎንደር እና ማዕከላዊ ጎንደር ጎንደር ከተማም ጭልጋም በአራት በአምስት ቀጠናዎች ላይ እንደ ኬዛቸው ክብደት እና የእርቅ ሰላም ማፈጻጸማቸው ጉዳይ ተቃርኖ መኖር ጋር ተያይዞ ወደ ህግ የሚገቡበት ሁኔታ የተፈጠረበት መንገድ አለ። ቀዮቹ ወደ ማህበረሰቡ ተቀላቀሉ።
ለሰላሙ መስተካከት የሀገር ሽማግሌዎች፣ የሃይማኖት አባቶችና የክልሉ መንግስት ትልቅ ድርሻ እንደነበራቸው አውስተዋል። በርቀ ሰላም ስምምነቱ ላይ የሀገር ሽማግሌን በመወከል መሳተፋቸውን የሚናገሩት አቶ ሰጠኝ ዘነበ ቸኮል ከስምምነቱ በኋላ አካባቢው ሙሉ በሙሉ ቀድሞ ወደ ነበረበት ሰላሙ መመለሱን አመልክተዋል።
በተቻለ መንገድ ባለን እውቀት አንተን ተው፣ ቅማንትንም ተው፣ አማራንም ተው፣ ሰው ፖለቲካ ነው ሰው እያልኩ ገልጋይ የሀገር ሽማግሌ ነኝ። በመንግስትም በሀገር ሽማግሌም ሀገሪቱ ወደ ነበረችው ተመልሳ ዛሬ ሁሉም ማህበረሰብ በአንድ እያለማ በአንድ እየሄደ ሁሉም ለልማት ቁሞ ነው ያለው። የተለያዩ ግለሰቦች ወደ ውጭ ወደዛ የወጡትንም ደግሞ መንግስት መረጋ አድርጎ ወደ ምረት ገብተው አሁን ያለው ሁኔታ በጣም ሰላም ነው። በጣም ሰላም ነው። ደስ ይላል። አንተ አማራ ነህ፣ አንተ ቅማንት ነህ የሚባባል ነገር አቁሙ። አሁን ሁሉም በአንድ ገበያ፣ ሁሉም በአንድ መንደር፣ ሁሉም በአንድ ለቅሶ፣ በአንድ ሰርግ፣ በተለያየ ነገር አብሮ እየዋለ ነው ያለው አሁንና ያን ያሳለፈ ጌታ በጣም ክብር ምስጋና የሆነው።
አቶ ሰጠኝ አክለው በአካባቢው በግለሰብ ደረጃ አልፎ አልፎ ከሚደረግ ዝርፊያ በቀር እንደ ቀድሞ በተደራጀ መንገድ የሚደረግ የሰላም መደፍረስ የለም ብለዋል።
ቤት ተቀን መኪናውን በነጻ እየተጓዘ ነው ያለ። መንገዱ አሁን የልማት መንገድ የልማት ቦታ ነው ሆኖ ያለ እንጂ የዘጋ ጥንተኛ ምናምን አሁን የለም። አራሾች ኢንቨስተር የተመሩት መሬታቸውን ጥለው ወደ ላይ እንደወጡ ናቸው። እነሱ ወርደው በትክክል ወደ ቦታቸው ወደ መሬታቸው ገብተው ለመስራት ገና ናቸው እንጂ ሌላው ሁሉ ሰላም ነው። አሁን
በምዕራብና በማዕከላዊ ጎንደር ዞኖች የሚኖሩ የአማራና የቅማንት ብሔረሰብ በተለያዩ ጊዜያት ግጭት ውስጥ ገብተው እንደነበርና ግጭቱን ተከትሎ የበርካታ ሰዎች ሕይወት መጥፋቱንና ንብረት መውደሙን መዘገባችን ይታወሳል። በአሁኑ ሰዓት በአካባቢው ከሚስተዋለው የሰላም ሁኔታ የተነሳ ታላላቅ የስፖርት ውድድሮችን ማካሄድ እንደተቻለ የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው አስታውቀዋል። አያይዘው በተደጋጋሚ ሲዘጋ የነበረው ሱዳንና ኢትዮጵያን የሚያገናኘው የመተማ ገላባት መንገድም ነጻ እንቅስቃሴ እየተካሄደበት እንደሆነ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን አመሰግናለሁ። ቀደም ብዬ ሳስተዋውቅ ፀሐይ ብዬ ነበር፣ ይቅርታ ጠይቃለሁ። አስቴርናት ዘገባውን ያቀረበችልን። ወደ ተከታዩ ርዕስ ስናልፍ ጋዜጠኞችን አላግባብ እያሰሩ ማቆየት ፍጹም ተቀባይነት እንደሌለው በመግለጽ የኢትዮጵያ የብዙሃን መገናኛ ምክር ቤት አሳሰበ። ጋዜጠኞች ከጉጭ አግባብ ውጪ ተይዘው የታሰሩና የሚሰሩባቸው ተቋማትም ያለ ፍርድ ቤት ትዕዛዝ ብርበራ እየተደረገባቸው መሆኑን ያመለከተው ምክር ቤቱ ሰሞኑን ባወጣው በዚህ መግለጫ ለፖሊስ ተጨማሪ የምርመራ ጊዜ በመፍቀድ ጋዜጠኞችን ማሰርና በምንም አይነት መለኪያ ተቀባይነት የሌለው ነው ብሏል። ከህግ አግባብ ውጪ ታስሯል ያላቸውን ጋዜጠኞችም እንዲፈቱ ጠይቋል። መግለጫው አስመልክቶም ለአሜሪካ ድምጽ አስተያየት የሰጡት የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ጋዜጠኞች እየታሰሩበት ያለው መንገድ ከብዙሃን መገናኛ አዋጁ ጋር በተቃርኖ የሚቆም ወይም የሚጻረር ነው ሲሉ ገልጠዋል። ገብረ ሚካኤል ገብረ መድን ነው የተከታተለው።
ሐሳብን በነጻነት የመግለጽ መብት እንዲከበር የፍትህ ስርዓቱ በብዙሃን መገናኛ አዋጁ ድንጋጌዎች መሰረት ሊመራ እንደሚገባው የኢትዮጵያ መገናኛ ብዙሃን ምክር ቤት በመግለጫው ጠይቋል። ከቅርብ ጊዜ ወዲህ በልዩ ልዩ ብዙሃን መገናኛዎች ውስጥ የሚሰሩ ጋዜጠኞች ከህግ አግባብ ውጪ እየተያዙ እንደሆነ ያመለከተው መግለጫው በብዙሃን መገናኛ ተቋማቱም ላይ ያለ ፍርድ ቤት ትዕዛዝ የብርበራ ድርጊት እየተፈጸመባቸው እንደሆነ ተገንዝበናል ብለዋል። የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ይህን አስመልክቶ ለተቋማቸው የቀረቡ ሪፖርቶች መኖራቸውንም ለአሜሪካ ድምጽ ገልጿል።
ካለፈው አንድ ወር ወዲህ እንግዲህ አንዳንድ መገናኛ ብዙሃን ከህግ አግባብ ውጪ ፍርድ ቤት የማዘዣ ወረቀት ሳይያዝ ብርበራ የተከናወነባቸው ሁኔታዎች እንዳሉ ተመልክተናል። አሁን በቅርቡ ደግሞ ባለፉት ሁለት ሳምንታት ውስጥ ቁጥራቸው ወደ 8 የሚጠጉ ጋዜጠኞች መታሰራቸውን የኢትዮጵያ ሰብአዊ መብት ኮሚሽንም በስም ጠቅሶ በይፋ አውጥቶታል እና አንዳንዶቹ ደግሞ የተያዙበት መንገድ ደግሞ ስትመለከት ሰብአዊ ክብራቸውን በሚነካ ስለመሆኑ ጥቆማዎች አሉና ይሄ ሁሉ ተገቢ አይደለም የሚል እምነት ነው ያለን።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ በዚህ ወር ውስጥ የታሰሩ ናቸው ያላቸውን የዩቲዩብ ብዙሃን መገናኛ ባለሙያዎች በስማቸው ዘርዝሯል። ዳዊት በጋሻው፣ ገነት አስማማው፣ አራጋው ሲሳይ፣ ቴዎድሮስ አስፋው፣ ጌትነት አሻግሬ፣ በየነ ወልዴ፣ ሰናይት አያሌው፣ ሳሙኤል አሰፋ እንዲሁም በማህበረሰብ አንቂነትና በብዙሃን መገናኛ ስራዎች የምትታወቀው መስከረም አበራ በእስር ላይ እንደሚገኙ ኮሚሽኑ ጠቅሷል። ይኸው ባለሙያዎችን የማሰር ድርጊት ከብዙሃን መገናኛ አዋጁ ጋር እንደሚጻረር አቶ ታምራት ኃይሉ ይናገራሉ።
አዋጁ ደግሞ ምን ይላል? ጋዜጠኞች ስራቸው ላይ እያሉ ነው ክሱ ተመስርቶ አቤታቸው የሚሰማው ይላል እንጂ እነሱን እስር ቤት አስቀምጦ ስራቸውን አስተጓጉሎ እንደገና ደግሞ የምርመራ ጊዜ ተጨማሪ መፈቀድ የለበትም እና በመገናኛ ብዙሃን አማካኝነት የተፈጸመ ወንጀል አለ ተብሎ ከታሰበ ምርመራው ተከናውኖ በቀጥታ ፍርድ ቤት የሚቀርብ ነው ብሏል። ይኸውም ደግሞ በቀረበ በአንድ ወር ውስጥ እልባት ማግኘት አለበት። ምክንያቱም ምንድን ነው? ጋዜጠኞችን አስሮ በማንገላታት መገናኛ ብዙሃኑ እንዲዘጉ የማድረግ አዝማሚያዎች ባለፉት ዓመታት በተደጋጋሚ ታይቷል እና በአንድ ወር ጊዜ ውስጥ እንደ ፍትህ ሰርተዋል ተብሎ እንኳን ከታሰበ በአንድ ወር ጊዜ ውስጥ ፍርድ ቤት እልባት መስጠት አለበት የሚለው። ስለዚህ አሁን ግን ይሄ እየተደረገ አይደለም። ህግ አውጪውም ይሄን መጠየቅ ይኖርበታል።
የብዙሃን መገናኛ አዋጁ ከጋዜጠኝነት ስራው ጋር በተያያዘ የተጠረጠረ ማንኛውም ሰው ለተጨማሪ ምርመራ በእስር እንዲቆይ ሳይደረግ ክሱ በቀጥታ በአቃቤ ሕግ አማካኝነት ለፍርድ ቤት መቅረብ እንዳለበት ይደነግጋል። ሆኖም ይህ ድንጋጌ በፍትህ አካላት በተደጋጋሚ መጣሱን መግለጫው ይናገራል። ይህ ደግሞ የዘርፉ ባለሙያዎች በነጻነት እንዳይሰሩ የሚያደርግ እንደሆነ አቶ ታምራት ኃይሉ አስረድተዋል።
ጋዜጠኞቹ መደበኛ ስራቸውን በሚሰሩበት ጊዜ ነው ተጠርጣሪ ሆነው እየተያዙ ያሉት። የሚያዙበትን መንገድ ደግሞ እንደስንመለከት ያው የወጡ ድምፆችም አሉ። ሌሎች በስራ ላይ ያሉ ጋዜጠኞች ትልቅ ስጋት ላይ ይወድቃሉ፣ ትልቅ መሸማቀቅ ውስጥ ይወድቃሉ እና የመገናኛ ብዙሀን ምህዳሩን እንዳለ እያጠበበው ይመጣል። ቢቀርብኝ እስከዚህ ሙያ ቦታ ወደሚል ነው የሚሄዱት። ጋዜጠኞች ብቻ ሳይሆኑ አስተያየት የሰጡ ሰዎች ሁሉ ተመሳሳይ አይነት ጉዳት እየደረሰባቸው እንዳለ ይሰማል እና ይህ ሁሉ በድምሩ ስትመለከተው ሀሳብን በነጻነት የመግለጽ መብት ተብሎ በህገ መንግስቱ አንቀጽ 29 ላይ በስፋት ሊተረጎም የሚገባው መብት በተለያየ መንገድ እየተሸራረፈ ነው ያለው።
ላለፉት 4 ዓመታት በፍትህ ስርዓቱ ላይ ልዩ ልዩ ማሻሻያዎች መደረጋቸውን የምክር ቤቱ መግለጫ አውስቷል። ጋዜጠኞችን በተመለከተ ከህግ አግባብ ውጭ የሚፈጸሙ ህገወጥ ድርጊቶችን ማስቀረት ያለመቻሉ ግን ምክር ቤታችንን በእጅጉ ያሳስበዋል በማለት ቅሬታውን ገልጿል። የፍትህ ስርዓቱ አማራጭ መንገዶችን በመጠቀም በህገ መንግስቱ የተረጋገጠውን ሐሳብን በነጻነት የመግለጽ መብት ሊያስከብር እንደሚገባም ያሳስባል። በጋዜጠኞች የሚፈጸሙ ጥፋቶች ካሉ እነርሱን ለማረም መንግስት ከምክር ቤቱ ጋር አብሮ እንዲሰራ አቶ ታምራት ኃይሉ ጠይቋል።
ጋዜጠኞች በሰሩ ስራ ጥፋት ከሰሩ መጠየቅ ይኖርባቸዋል። ለዚሁ ተብሎ የኢትዮጵያ መገናኛ ብዙሃን ምክር ቤት ያቋቋመው የእርስ በርስ የግልግል ተቋም አለ። ጋዜጠኞች በስራቸው አጋጣሚ ህግ ተላልፈዋል ተብሎ ሲታሰብ አቤቱታው ለዚህ የግልግል ተቋም ይቀርባል እና እዛ ቀርቦ ስህተት ካለ የሚታረምበት ሂደት አለ። በእኛ በኩል የሚፈቱ ብዙ ነገሮች አሉ። እርግጥ የማይፈቱ ሆነው ከተገኙ ግን ወደ መደበኛ ፍርድ ቤት ይሄዳል ጉዳዩ። መንግስት ይሄኛውን አማራጭ የፍትህ ስርዓቱን እንዲጠቀም ነው እኛም ጥሪ የምናቀርበው።
ጋዜጠኞች የተከሰሱበትን ጉዳይ በስራ ገበታቸው ላይ ሆነው መከታተል እንዳይችሉ ለፖሊስ ተጨማሪ የምርመራ ጊዜ እየተፈቀደ በእስር እንዲቆዩ ማድረግ በምንም መለኪያ ተቀባይነት የለውም ያለው የምክር ቤቱ መግለጫ ከህግ አግባብ ውጪ የታሰሩ ጋዜጠኞች እንዲፈቱ ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከሰሞኑ ባወጣው መግለጫም በብዙሃን መገናኛ ጥፋት የተጠረጠሩ ታሳሪዎች በሙሉ ያለምንም ቅድመ ሁኔታ ከእስር ሊለቀቁ እንደሚገባ አሳስበዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በበኩሉ ስለታሰሩት ጋዜጠኞች በቀጥታ ያለው ነገር ባይኖርም አንዳንድ የብዙሃን መገናኛ ባለሙያዎችንና ተቋማትን በስነ ምግባር ጉድለትና በሁከት አነሳሽነት ይወነጅላል። ሐሰተኛ መረጃና የጥላቻ ንግግር በማሰራጨት የህዝብን ሰላም ለማወክ የሚሰሩ ብዙሃን መገናኛዎች ከድርጊታቸው ሊታቀቡ እንደሚገባም አስጠንቅቋል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ መሐመድ እድሪስ ለኢትዮጵያ ዜና አገልግሎት ሲናገሩ መንግስት የብዙሃን መገናኛ ነጻነትን ለማስፋት የብዙሃን መገናኛ አዋጅ ከማውጣት ጀምሮ ልዩ ልዩ ህጎች እንዲሻሻሉ ማድረጉን አስገንዝበዋል። በአሁኑ ወቅት የበይነመረብና ማህበራዊ መገናኛ ዘዴዎች የስርጭት አድማስ እያደገ መምጣቱን ተከትሎ ግን ሐሰተኛ መረጃና የጥላቻ ንግግር በማሰራጨት የህዝብን ሰላም የሚያውኩ አካላት ተበራክተዋል ብለዋል ዋና ዳይሬክተሩ። የእነዚህ አካላት ዓላማም የዜጎችን የአብሮነት እሴት መናድ ነው በማለት ከሷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን ወደ ተከታዩ ርዕስ ስናልፍ በመቀሌ ሁለተኛው ታላቅ የጎዳና ላይ ኢፍጣር ስነ ስርዓት መከናወኑን ይመለከታል። ትላንት ሰኞ ሚያዝያ 9 2015 ዓመተ ምህረት በመቀሌ ከተማ የሰማዕታት ጎዳና ከተባለው ስፍራ በሺዎች የሚቆጠሩ የእስልምና እምነት ተከታዮች ተሳተፉበት ታላቅ የጎዳና ላይ ኢፍጣር ስነ ስርዓት ተከናውኗል። ይህን ማካሄድ የቻልነው ሰላም በመስፈኑ ነው ያሉት የመርሃ ግብሩ ተሳታፊዎች አማኞች ተጠናክሮ ሊቀጥል ይገባል ሲሉም አጽንኦት ሰጥተው ጠይቀዋል። ሙልቂታ ስፋሃ ተከታትሎታል።
በዚሁ መርሃ ግብር ላይ ያገኙኋቸው አቶ አህመድ መሐመድ ሞቶላ ከፌደራሉ መንግስት ጋር የሰላም ስምምነት ላይ ተደርሶ ሰላም በመስፈኑ በአደባባይ ተሰብስበን ማፍጠር ችለናል ሲሉ ተናግረዋል።
ይህን ያገኘነው ሰላምን ጭላንጭል በማያሳችን ነው እና ይህን ሰላምን ጠንክሮ እንዲቀጥል በሁሉም በፌደራልም በክልላችንም ያለው ወደ ኋላ እንዳንመለስ የሁላችንም ድርሻ ስላለን እና ሁላችንም ይህች ሰላም ወደ ኋላ እንዳንመለስ ጠንክረን እንድንሰራ።
በእስልምና እምነት ታላቅ ቦታ የሚሰጠውና በወርሃ ረመዳን የሚከናወነው ይኸው የጎዳና ላይ ኢፍጣር ስነ ስርዓት በመቀለ ከተማ ሲካሄድ ያሁኑ ለሁለተኛ ጊዜ መሆኑ ተገልጿል። ፎዚያ ሲዒድ የተባለች የስነ ስርዓቱ ታዳሚ
ደስ ይላል በጣም ከበፊት አሁን ደስ ይላል ሁላችን ተሰብስበን ያከበርን ነውና አልሐምዱሊላህ ደስ ይላል በጣም። ባለፈው ዓመት ምንም አልነበረንም ምን በላው ምን ጠጣም እንኳን አልነበረንም። ያው አሁን ደግሞ አልሐምዱሊላህ የምን በላው አግኝተን ከ ሙስሊም ወንድሞቻችን ጋር ተካፍለን እየፈጠርን እንገኛለን እና አልሐምዱሊላህ።
ሼክ ሰዒድ ሁሴን የተባሉ የመርሃ ግብሩ ታዳሚ በኢፍጣር ስነ ስርዓቱ በመሳተፋቸው መደሰታቸውን ተናግረው አቅመ ደካሞችን ለመርዳትም የማነሳሳት አርአያነት ያለው ነው ሲሉ ገልጸዋል።
እኔ በጣም ወላሂ ከመጠን በላይ ደስተኛ ነኝ። ለዚህ ፕሮግራም ለማሳካት ያደረጉት ሁሉ ምስጋና ልዩ ነውና ቀጥሉበት። ማጥላለም ዚያፍተዋል አሁን ሁሉም ሰው አለው ማለት በዚህ በተለይ ባለፈው ጊዜ የተጎዳ ህዝብ ነው። ይሄን እንደዚህ ሆኖ ማለፉ ትልቅ ተስፋ ነው። በቃኛ ያለ ነው።
በአትላንቱ የመቀለ የጎዳና የኢፍጣር ስነ ስርዓት ዝግጅት ሌሎች አማንያንም መደገፋቸውን ያመለከቱት መምህር ሐሰን ኑር ሁሴን መርሃ ግብሩ በሰላምና በስርዓቱ እንዲከናወን የክርስትና እምነት ተከታዮችም አጋዥ ሆነው መሳተፋቸውን አድንቀዋል።
ፕሮግራሙ እንደምታየው ክርስቲያንም እስላምም እየተባበረ ነው። ሁሉም በአካባቢው የሚገኙ የክርስቲያን ወንድሞቻችንም በድምቀት እንዲከበር የራሳቸውን ትብብር እያደረጉ ነው። ክልላችን አስተማማኝ የሆነ ሰላም እየሰፈነ እንደሆነና ከጣዩም ደግሞ ከማንኛውም ህዝብ ጋር አብረን የምንኖር በሰላም ለልማት የምንከሳከስ የጦርነት አባዜ የጦርነት ትግል አቁሞ በቀጣዩ የበልማት እንቅስቃሴ ላይ በልማት ትግል ላይ ከሁሉም ህዝባችን ጋር አብረን የምንሰራ መሆናችንን የሚያረጋግጥ መድረክ ነው።
በኢፍጣር ስነ ስርዓቱ ወቅት የትግራይ ክልል የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አደም አብደል ቃድር ጆሃር ባስተላለፉት አባታዊ መልእክት በአሁኑ ጊዜ ሰላም ሰፍኗል፣ ወደፊት እንጂ ወደኋላ ዙረን ልናይ አይገባም ብለዋል። የእስልምና እምነት በሚያዘው መሰረትም ለአቅመ ደካሞች ማገዝ እንደሚያስፈልግ ሼክ አደም አክለው አሳስበዋል።
ኢድ ሐለፈ ፋይሊ ይዕጸምበር አይውጋዒ
ስለዚህ ያለፈው ፋይል ይዘጋል እንጂ አይወራም። ያለፈውን ነገር ካወራ ነው በቀጣይ የምንሰራውን ስለሚያደናቅፈን ትርጉም አይኖረውም። በራሳችን በኩል ለወደፊቱ ምንድነው መስራት የሚጠበቅብን? በዚህ የሰላም ጊዜያዊ አስተዳደሩንስ ማገዝ ያለብን ነገር ምንድነው የሚሉትን ጥያቄዎች ማንሳትና ተገቢ ምላሽ መስጠት ይገባናል። እስኪ አምና በዚህ ጊዜ የት እንደነበርን እናስታውስ። እንኳን በአደባባይ እንዲህ ተሰባስበን ልናፈጥር ቀርቶ የነበረው ችግር የሚዘነጋ አይደለም። በዚህ በወርሃ ረመዳን የሚበላ የሌላቸው ወገኖቻችንን ስንዘይራቸው እኛ እንደተደሰትነው እነርሱም ይደሰታሉ። አሁን የተገኘው ሰላም በብዙ መከራ የተገኘ ነውና ልንጠብቀው ይገባል።
በዚሁ የጎዳና ላይ ኢፍጣር ስነ ስርዓት የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተሳትፈዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
አመሰግናለሁ ሙልጌታ። የመጨረሻው ዘገባ ወደ ዩናይትድ ስቴትስ ተሰደው ለመጡ ብዙዎች የትውልድ አገሮቻቸው ምርዳት በህይወታቸው ትልቅ ስፍራ ከሚሰጧቸው ቁም ነገሮች አንዱ ነው። በቅርቡም በምስራቅ አፍሪካ የመጡ ወገኖች የተሰባሰቡበት አንድ ቡድን በትውልድ አገሮቻቸው ያሉ ወገኖቻቸውን ለመርዳት በሚቻልበት መንገድ ላይ ተወያይተዋል። አብዱላዚ ኡስማን ያጠናቀረውን ዘገባ እንደሚከተለው አቀርበዋለሁ። በተባበሩት መንግስታት ድርጅት የስደት ተመላሾች ጉዳይ ተከታታይ ተቋም ባዘጋጀውና ለሁለት ቀናት የተካሄደ ስነ ስርዓት በዩናይትድ ስቴትስ የሚገኙ የተለያዩ የምስራቅ አፍሪካ ሀገራት አምባሳደሮችና በውጭ ሀገር የሚኖሩ ወገኖች የማህበረሰብ መሪዎች በትውልድ ሀገሮቻቸው የኢኮኖሚ እድገት ላይ የበኩላቸውን አስተዋጽኦ ማበርከት በሚያስችሏቸው መንገዶች ዙሪያ ተወያይተዋል። ከተናጋሪዎቹ አንዷ በዩናይትድ ስቴትስ የኡጋንዳ አምባሳደር ሮቢ ካኮንጌ ናቸው።
It is really, really important that we continue to be engaged because
በርግጥም በንቃት ተሳትፎአችንን መቀጠላችን በጣም አስፈላጊው ጉዳይ ነው። ምክንያቱም በዚያ ተሳትፎ ነው የማህበራዊ ግንኙነቶችን መፍጠር፣ የአማካሪነት ወይም የመንገድ አመላካች ሚና መጫወት የምንችለው። ከሁሉም በላይ ግን የዚች ሀገር ዜጋ የመሆነን ሚና መረዳት የምትጀምርበትና ለመጣህበትም ሀገር የምትሆንበት መንገድ የሚፈጠረው።
የሜሪላንድ ዩኒቨርሲቲ የፋይናንስ መምህር ፕሮፌሰር ለማ ወልደ ሰንበትም ጉዳዩ ወደ ሀገር ቤት ገንዘብ ከመላክ ያለፈ ነው ይላሉ።
Those of us in the diaspora have left that region, but the region has not left.
እኛ በውጭ ሀገር የምንኖር ወገኖች አገሮቻችንን ወይም ክልሉን ትተን ብንመጣም አገሮቻችን ወይም ክልላችን ግን ከኛ ውስጥ አልወጣም። በመሆኑም ይሄ የድርሻችንን መልሰን መስጠት የምንችልበት አጋጣሚ ነው። መልሶ የሚሰጠውም ገንዘብ ብቻ አይደለም፣ ይልቁንም ያቅም ግንባታ፣ የቴክኒክ ድጋፍና ተሰባስበን የመጣንባቸውን አገሮች በማልማት ኑሯቸውን ማሻሻል በሚችሉበት መንገድ ላይ ሁነኛ ተጽዕኖ በማሳደር ጭምር ነው።
ከተሳታፊዎቹ አብዛኞቹ እንደሚሉትም አንዱ ለስኬት የሚያበቃው መንገድ በትውልድ አገሮቻቸው ላሉት ሰራተኞች ስራቸውና ቀጣሪዎቻቸው የሚፈልጓቸውን አይነት ክህሎቶች እንዲካኑ ማገዝ ነው ብለው ያምናሉ። በኢንዲያና ዩኒቨርሲቲ የማህበረሰብ አባልነት የተለያዩ መሰረት ያሏቸውን ወገኖች የመቀበልና ያካታችነት እሳቤን የሚያጎለብት ክፍለ ትምህርት ተባባሪ ዲን ጀረኖ ሮቲች ለመጡበት ማህበረሰብ የሚችሉትን ለመስጠት በየጊዜው ወደ አገራቸው በመጓዝ ከሚያገለግሉ በውጭ አገር የሚኖሩ የኬንያ ተወላጆች አንዷ ናቸው። ሮቲች የኬንያ ተማሪዎች ዳያስፖራ ፋውንዴሽን በተባለው ቡድን መስራችነታቸው ድርጅታቸው በውጭ ሀገራት የሚኖሩ መምህራንን ወደ ኬንያ በመመለስ ከኬንያ ዩኒቨርሲቲዎች ጋር በመስራት የድህረ ምረቃ ተማሪዎችን በማስተማርና አማካሪ በመሆን እንዲሁም በስርዓተ ትምህርት ቀረጻ እንደሚያግዝ አስረድተዋል። ይሁን እንጂ ይህን መሰሉ ጥረት ታዲያ ሁልጊዜም ቀላል ነው ማለት አይደለም ይላሉ።
So they look at you very skeptical as if you want to take over their positions, especially those in leadership.
ተለይ በአመራር ቦታ ላይ ያሉት የነሱን ቦታ መውሰድ ትፈልግ ይመስል በትልቅ ጥርጣሬ ያዩሃል። ያኔ ምን የለም እኔ እዚህ የመጣሁት ለመርዳት ፈልጌ ብቻ ነው። ከውጪ ያለውን የመሰሉ እድሎች ስላየሁና ላበረታታችሁ ፈልጌ ብቻ ነው።
ዓለም አቀፉ የስደተኞች ድርጅት IOM በያዝነው ዓመት ውስጥ ይጸድቃል ተብሎ የሚጠበቀውን የሶማሊያ መንግስት ብሔራዊ የዳያስፖራ ፖሊሲ ቀረጻ ሲያግዝ ቆይቷል። ፖሊስ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓውያን የዘመን አቆጣጠር ህዳር 2 2022 ዓመተ ምህረት የተደረሰው የሰላም ስምምነት በሰሜን ኢትዮጵያ ለሁለት ዓመታት የዘለቀውንና አስተቃቂ ጉዳት ላደረሰው ግጭት ማብቂያ አበጅቷል። አሁን ኢትዮጵያ በግጭቱ የተሳተፉት ሁሉም ወገኖች ግፍ ከፈጸሙበት የከፋ ጦርነት እየወጣች ነው ሲል ይንደረደራል። በሰሜን ኢትዮጵያ በህዝብ ላይ የደረሰው ስቃይ ዕውቅና ሊሰጠው ይገባል በሚል የሰፈረው የዕለቱ ርዕሰ አንቀጽ ከዚህ ስምምነት ላይ በመድረሳቸውና በአተገባበሩ ላይ የተገኘውን ጉልህ መሻሻል አስመልክቶ ሁለቱንም ወገኖች አመሰግናቸዋለሁ ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ያወሳው ርዕሰ አንቀጽ ሆኖም ለዘላቂ ሰላም ጥርጊያ ለማበጀት በሁሉም አካላት የተፈጸመው ግፍ ዕውቅና ሊሰጠው ይገባል፣ በተጨማሪም ተጠያቂነት መኖር ከእርቅ ጋር እውን መሆን አለበት ብለዋል።
After the department's careful review of the law and the facts, I've determined that members of the Ethiopian National Defense Forces
የውጭ ጉዳይ ሚኒስቴር ጉዳዩን በሚመለከቱ ህጎችና አውነታ ላይ ጥንቃቄ ያለው ማጣራት ካደረገ በኋላ የኢትዮጵያ ብሔራዊ መከላከያ ሰራዊት አባላት፣ የኤርትራ መከላከያ ሰራዊት፣ የህወሓት ሰራዊትና የአማራ ኃይሎች በሰሜን ኢትዮጵያ ግጭት የጦር ወንጀል ስለመፈጸማቸው ከድምዳሜ ላይ ደርሻለሁ። የኢትዮጵያ ብሔራዊ መከላከያ ሰራዊት አባላት፣ የኤርትራ መከላከያ ሰራዊትና የአማራ ኃይሎች ነፍስ የማጥፋት በደል፣ አስገድዶ መድፈርና ሌሎች ጾታዊ ጥቃቶች እንዲሁም ማስተዳደርን ጨምሮ በስብዕና ላይ የሚፈጸሙ ወንጀሎችን አድርሰዋል። የአማራ ኃይል አባላት ምዕራብ ትግራይ ውስጥ በትግራይ ተወላጆች ላይ በፈጸሙት ድርጊት የመፈናቀል ወይንም አስገድዶ ወደ ሌሎች አካባቢዎች የማዛወር ወንጀልና የዘር ማጽዳት ወንጀል ፈጽመዋል።
ብሊንከን አክለውም ግጭቱን ለማቆም ስምምነት የተስማሙት ወገኖች ለተፈጸመው ግፍና ለተከተለው አስከፊ ውድመት ዕውቅና ለመስጠት ያደረጉትን ቁርጠኝነት በደስታ እንቀበላለን ብለዋል።
The government of Ethiopia is taking the first steps by publicly releasing a detailed green paper.
የኢትዮጵያ መንግስት በስኬታማ ተሞክሮዎች ላይ የተመሰረተ የሽግግር ፍትህ አማራጮችን የተመለከተ ዝርዝር እቅድ ለህዝቡ ይፋ በማድረግ በእጅጉ ከተንሰራፉ መሰል ግጭቶችና በጥብጦች መውጣት የቻሉ ሌሎች ሀገሮችን ተሞክሮ ትምህርት በመቅሰም የመጀመሪያውን እርምጃ በመውሰድ ላይ ነው። በሚሊዮኖች ላይ የከፋ ጉዳት ያደረሰውን የብጥብጥ ድርጊት በትክክል ማብቃቱን ለማረጋገጥ ወደ ስፍራዎቹ ተጉዘው ሁኔታውን የሚያረጋግጡ የሰብአዊ መብት ከፍተኛ ኮሚሽነር ጽፈት ቤት ባለሙያዎች የኢትዮጵያ ሰብአዊ መብት ኮሚሽንን እንዲቀላቀሉም ጋብዘዋል።
ርዕሰ አንቀጹ በማያያዝም የውጭ ጉዳይ ሚኒስትር ብሊንከን በመጨረሻና ወሳኝ በሆነው አቋም የኢትዮጵያና የኤርትራ መንግስታት እንዲሁም ህወሓት እነኚህን ግፎች የፈጸሙ ወገኖች በህግ ተጠያቂ እንዲያደርጉ እናሳስባለን ማለታቸውን አስታውሰዋል።
These steps, acknowledge, accountability, reconciliation.
ለጉዳዩ ዕውቅና መስጠት፣ ተጠያቂነትና እርቅ እነዚህ እርምጃዎች ኢትዮጵያን እግር ከወርች ጠፍንጎ ያዛትን በዘውግ ማንነትና የፖለቲካ ልዩነት ላይ የተነጣጠረ የጥቃት አዙሪት ለመስበርና አመቃቀሟን በመጠቀም ዘለቄታ ላለው ስኬት ለማብቃት ቁልፍ ናቸው።
ርዕሰ አንቀጹ በመጨረሻም ዩናይትድ ስቴትስ ሁሉንም የጥቃቶቹ ሰለባዎችና ጉዳት የደረሰባቸው ማህበረሰቦች በሚጠቅም መልኩ ተአማኒነት ያለው የሽግግር ፍትህ ሂደት ተግባራዊ በመታደርግበት ጥረት ከኢትዮጵያ ጋር በመተባበር ሰራለች። ካሁን ቀደም የደረሱትን ግፎችና በደሎች በቅንነት በመጋፈጥ በዜጎቿ ላይ የተፈጸመው ጉዳት ተጠያቂነትን በማምጣት ዘላቂ ሰላም ለማስፈን በመታደርገው ጥረት ከጎኗ እንቆማለን ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጭ ተመልካቾቻችን የተከታተላችሁት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነበር። የዛሬውን እዚህ ላይ አበቃን። ነገ ረቡዕ ከምሽቱ 3 ሰዓት ላይ እንመለሳለን። አስተናግድኳችሁ አሉላ ከበደ ከኤልያስ አስማርና ከተቀሩ ባልደረቦች ጋር እዚህ ተሰናበትኩ። መልካም ምሽት። ደህና እደሩ። Thank you.